Voice of America.
የአርበኞች ግንቦት ሰባት ንቅናቄ ባለፈው ማክሰኞ በኢትዮጵያ በአሁኑ ሰዓት ሰላማዊና ህጋዊ ተቃውሞ ለማድረግ ስለሚቻል በአንድ ወር ውስጥ አመራሩ ማለት ነው ወደ ሀገር እንደሚመለስ አስታውቋል። ይህን ማስታወቂያ ይዘን አድማጮች ለድርጅቱ ያላቸውን ጥያቄ ለአመራሩ እንዲያቀርብ መድረክ ከፍተናል። የንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ዛሬ ከሚመልሷቸው ጥያቄዎች መካከል ንቅናቄ ወደ ፓርቲነት ይለወጣልን? ከሌሎች ፓርቲዎች ጋር ሲዋሃዳል? የሚሉና ሌሎችንም ይገኙባቸዋል። ትዝታ በላቸው ነች የአድማጮችን ጥያቄ ወደ አቶ አንዳርጋቸው የምታደርሰው።
እሺ፣ በጣም ነው የማመሰግነው። የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በቪኦኤ ላይ ቀርበው የአድማጮቻችንን ጥያቄ ለመመለስ ፈቃደኛ ስለሆኑ፣ በነገሮት ላይ በርካታ ጥያቄ ባጭር ጊዜ ውስጥ ነው ያገኘነው። በፌስቡክ እንዲሁም በሬዲዮ ፕሮግራም አሰራጭተን ነበረ። በአጠቃላይ ለማለት ይቻላል እርሶን እያመሰገኑ ነው። ስለከፈሉልን መስዋዕትነት እጅግ እናመሰግናለን ብለው ነው። በየጥያቄው ላይ እንዳላነሳ ሁሉም አድናቆት እየገለጹ ነውና ይሄንን በቅድሚያ ልግለጽ ብዬ ነው።
በጣም አመሰግናለሁ ትዝታ፣ ለዚህ ፕሮግራም ስለጋበሽኝ። ይህንንም ገና ላቀረቡት ኢትዮጵያውያን ወገኖች እኔም ከፍተኛ ደረጃ አመሰግናቸዋለሁ።
አመሰግናለሁ። ወደ ጥያቄው ንግባ። መጀመሪያ የማሰማው ጥያቄ በድምጽ የመጣልን ነው፣ እንስማው አብረን።
ጤና ይስጥልኝ። ዳኝ ይባላለሁ፣ ከሲያት ነው የምደውለው። ለአቶ አንዳርጋቸው ጥያቄ፣ አንደኛ ንቅናቄያችሁ የትጥቅ ትግሉን አቁሞ ወደ ሀገር ቤት እንደሚገባ አስታውቋል። ፓርቲ ሆኖ በመጪው ምርጫ ላይ ሊሳተፍ አቅዷል ወይ? ካቀደ እርስዎ በግሎ ለመወዳደር ያስባሉ? ዜግነቶስ? ሁለተኛ እንደምንሰማው በሀገር ቤት ወደ 70 የሚጠጉ በውጭ ሀገር ከ20 በላይ የፖለቲካ ፓርቲዎች አሉ። እነዚህ ፓርቲዎች ምህዳሩ ይመቻችላቸው እንኳ በሁለት አመት ውስጥ እርስ በርሳቸው ልዩነታቸውን ቀርፈው ለህዝቡ አማራጭ ፖሊሲ ማቅረብ ይችላሉ ብለው ያምናሉ? ሶስተኛ በግሎ ለኢትዮጵያ አህዳዊ ወይስ ፌዴራላዊ መንግስት የሚያስፈልጋት ይመስሎታል? ለምን?
አቶ ዳኘን አመሰግናለሁ። የዜግነቱን ጥያቄ ወደ ኋላ እንያዘውና ሌሎች በርካታ ጥያቄዎች በዛ ላይ ስለመጡ ድርጅቶ አርበኞች ግንቦት ሰባት እንዴት ነው የሚወዳደረው የሚለውን በቅድሚያ ይመልሱልን።
ኦኬ። በአሁኑ ጊዜ ድርጅታችን የወሰነው በኢትዮጵያ ውስጥ ያለው ሁኔታ ሰላማዊና ህጋዊ በሆነ መንገድ መታገል የሚያስችል ነው። ስለዚህ የትጥቅ ትግል አቁሞ፣ በህቡ መንቀሳቀስ አቁሞ ይፋዊ የሆነ እንቅስቃሴ ኢትዮጵያ ውስጥ ገብቶ ያደርጋል። ያ ይፋዊ የሆነ እንቅስቃሴ ምን መልክ ይኖረዋል? ለፖለቲካ ድርጅት ተደራጅቶ ፓርቲ ሆኖ ለስልጣን ይወዳደራል አይወዳደርም የሚለው የድርጅቱ አባላት የጠቅላላ ጉባኤ ውሳኔ ስለሆነ እስካሁን የተወሰነ ነገር አይደለም። ነገር ግን የአባላትና አስተያየት መሰብሰቢያ የሚያመለክተው እንደ ፓርቲ ሆኖ የሚቋቋም እንደሆነ ነው። ግን ይሄ የጠቅላላ ጉባኤ መጨረሻ እልባት የሚሰጥበት ይሆናል። የዜግነቱ ጉዳይ በኢትዮጵያ በመሰረት በኋላ እንመጣበታለን ብትይም አንድ ሰው የውጭ ሀገር ዜግነት ይዞ በሀገሪቷ ውስጥ ስልጣን መያዝ የሚችልበት ህግ አይፈቅድም ያለው። ግን ያው እነ መለስ ዜናዊ፣ እነ ካሱ ኢላላ፣ እነ ከበደ ሁሉም ግማሹ የሶማሌ፣ ግማሹ የሱዳን ፓስፖርት፣ ግማሹ የእንግሊዝ፣ ግማሹ የአሜሪካን ፓስፖርት ይዞ ነው ሀገሩን ሲገዙት የነበረ ያለው እና እኔም ሆኖ ይሄ ችግር ሊኖር እንደሚችል ይገባኛል። አንድ ነገር ካልሆነ በስተቀር የኔ ውድድር የመግባት ጉዳይ ወይ እንግሊዝ ዜግነትን የማንሳት ወይ ደግሞ በኢትዮጵያ መንግስት በኩል የሁለት ሀገር ዜግነት የመፍቀድ ህግ የማውጣት ጉዳይ ጋር የተያዘ ይሆናል ማለት ነው። ስለዚህ አስቸጋሪ ነገር አይደለም። እኔ አንድ የፖለቲካ ድርጅቱን ስራዎች የሚገባ እስከሰራው ድረስ አቅምና ችሎታ ያላቸው በርካታ ተመራጮች እዛ ሀገር ላይ ማፍራት የሚያቅት አይመስለኝም። እድሜያችንም እየገፋ ነው እና እንደውም ቶሎ ወጣቶች ተክቶ መገላገል ነው የሚሻለው።
እንግዲህ አቶ ዳኜ ከዛ ውጭም ስለ ምህዳሩና ስለ ፓርቲዎች ብዛትም አንስተዋል አቶ ዳኜ።
አዎ፣ የፖለቲካ ፓርቲዎች እውነት ለመናገር በጣም በዝተዋል ያለው ማነስ አለባቸው። እውነት እንደሚነገረው የፖለቲካ ፓርቲዎች ለምንድን ነው የሚበዙ? በደንብ ይመርምር ከተባለ ዓለም ላይ ሶስት ወይ አራት መሰረታዊ የሆኑ የፖለቲካ ርዕዮተ ዓለሞች ናቸው ያሉት እና ማንንም ፖለቲካ ድርጅት ከነዚህ ውጪ ሊወጣ አይችልም። ግን በሀገራችን የተፈጠሩት ድርጅቶች ከዚህ በላይ ነው፣ በጣም አስርጥፍ ይሆናል ቁጥራቸው፣ 20ም እንደውም። ስለዚህ በእነዚህ ህይወት ዓለም ዙሪያ መሰባሰብ ይችሉ ከአራት ወይ ከአምስት ትልቅ ድርጅቶች በላይ እዛ ሀገር ውስጥ መገኘት የለበትም እና ወደዛ መጥበብ አለባቸው። እውነተኛ ዲሞክራሲያዊ የሆነ ትግል በድርጅቶች መካከል ይደረግ ከተባለ ጠንከር ጠንከር ያሉ የተለያዩ ርዕዮተ ዓለሞችን የሚወክሉ ድርጅቶች ቢኖሩ ጥሩ ነው። ለዛ መሰራት አለበት። በዚህ አጭር ጊዜ ውስጥ እነዚህ ፖለቲካ ፓርቲዎችን እንደዚህ ማሰባሰብ እና ለህዝቡ በሚመቹ መልኩ አድርጎ መድረስ ይቻላል ወይ? ምርጫው የቀረ 2 ዓመት ነው እና ለሚለው ጥያቄ 2 ዓመትም አይደለም፣ አይ ቲንክ 1 ዓመት ከ7 ወር በታችም ሳይወር አልቀረም አሁን ይመስለኛል። ስለዚህ እኛ ችግር ይኖረዋል ብለን ነው የምናስበው። ይህንን ችግር በተወሰነ ደረጃ መንግስት ተረድቶታል። ውሳኔ የወሰነበት ነገር አይደለም፣ ግን ሁኔታዎችን እያየ አንድ ነገር ያደርጋል የሚል እምነት አለን። እንደተባለው ጥያቄ እንዳቀረቡት ቀላል አይመስልም። ፌዴራላዊ ወይ አህዳዊ መንግስት ለሚለው ጥያቄያቸው በኢትዮጵያ ውስጥ ሁል ጊዜም ፌዴራላዊ የሆነ መንግስት ነው የህዝቡን ጥቅም የህዝቡን መብት ማስከበር የሚችለው። ስልጣን ከአንድ ማዕከል ተይዞ ተግባራዊ የሚሆንበት አሰራር ስልጣን በብዙ ቦታዎች ተከፋፍሎ ለህዝብ በቀረበበት ሁኔታ የያየ አካባቢው ህዝብ የሚመሩትን ሰዎች መርጦ ማውረድ የሚችልበት ዴሞክራሲያዊ ስርዓት መኖር ብዙዎቹ መሰረታዊ ከህዝቡ ማህበራዊ ኢኮኖሚና ሌሎችም ነገሮች ጋር የተያዙ ውሳኔዎች እዛው በህዝቡ ተወካዮች አማካኝነት በአካባቢው ተወስኖ ማለቅ ያለባቸው አሰራር የፍርድ ስርዓቱንም ጨምሮ ቢሆን ለማንኛውም ተቀላጠፈም ስራ ይሁን የህዝብ መብት ለማክበርም ተገቢ ነው የሚል እምነት ነው ያለን። ግን ፌዴራሊዝሙ በምን መልክ ይሆናል የሚለው አሁን ያለ ፌዴራሊዝም አለ። በቋንቋ ላይ የተመሰረተ ፌዴራሊዝም ነው። በቋንቋ ላይ ተመስርቶ በጣም መከረረ ዘረኝነት ጋር የተላበሰ ፌዴራሊዝም እየሆነ የሚሄደው በዛ መንገድ በመዋቀሩ ህዝቦች መካከል ግንኙነት እንደመፍጠር ፋንታ ሰዎች ራሳቸውን በዘር ማንነት ትርጉም እየሰጡ የሚሳሳቡበትን ሁኔታ ነው የፈጠረው። ይሄ ተጠናክሮ እየቀጠለ በሄደ ቁጥር ፌዴራል የሆነ አገር አይደለም አገር እንዳይኖር ወደሚያደርግ ደረጃ እየሄደ እንደሆነ የሚያሳዩ ምልክቶች አሉት እና ፌዴራሊዝም በምን መልኩ ነው የሚሆነው፣ ያልተማከለ አስተዳደር የሚበለው በምን መልኩ ነው የሚሆነው የሚለው ነገር በደንብ መመርመር ያለበት ነገር እንደሆነ የሀገሪቷ የፖለቲካ ኃይሎች አብዛኛዎቹ የተረዱ ስልጣን ላይ ያለው መንግስትን የተረዳው ነው። ግን ፌዴራሊዝም በምንም አይነት በሌላ አህዳዊ የሆነ ነገር መተካት አለበት የሚል እምነት የለንም። አይጠቅማትም ለሀገሪቷም አህዳዊ የሆነ የተማከለ አስተዳደር።
ተከታይ ጥያቄ ያለኝ በተለይ ስለ እንቅስቃሴው የአርበኞች ግንቦት 7 ጉባኤ ተጠርቶ ይወሰናል ምን እንደሚሆን ብለዋል። አሁን መግባት ብቻ ነው። አርበኞች ግንቦት 7 ከገባና በፓርቲ ከተዋቀረ ጠቅላይ ሚኒስትር አብይ አህመድ እንደሚሉት ተፎካካሪ ፓርቲ ከሆነ የፖለቲካ ፕሮግራሙ ምንድን ነው የሚሆነው?
በፓርቲ ደረጃ ገና አልተወሰነም፣ ግን ፓርቲ ቢሆን ምን አይነት ይሆናል ለሚለው በዋነኛነት የርዕዮተ ዓለም ጉዳይ ነው። ማህበራዊ ፍትህን ማዕከል ያደረገ ፓርቲ ነው የሚሆነ። አርበኞች ግንቦት 7 አባላት እስካሁን ድረስ በአጠቃላይ በሚያሳዩት የፓርቲ ፕሮግራም ዝንባሌ አብዛኛውን የሀገሪቷን ሕዝብ በተለይ በጣም የተጎዳውን ድሃውን ራሱን መርዳት የማይችል የተለያዩ መንገዶች አካለ ስንኩላን የሆኑትን በህብረተሰብ ውስጥ ብቻ ችግር የደረሰባቸውን የተጎዱ በትምህርትም በጤና አገልግሎትም በስራ ማጣትም በከፍተኛ ደረጃ የተጎዱትን በጣም ብዛት ያለውን ሀገሪቷ ወደ 95% የሚሆነውን ሕዝብ በዋነኛነት ሊዳረስ የሚችሉ ፖሊሲዎች እያራመደ የሚሄድ ድርጅት ይሆናል የሚል እምነት ነው ያለው እና ፓርቲ ፖሊሲ በዚህ መልኩ በማህበራዊ ፍትህ ላይ የተመሰረተ ነው የሚሆነው።
እንግዲህ ቀደም ሲል እንዳሉት ምርጫ የሚካሄድ ከሆነ በምርጫ ከሆነ የሚቀጥለው ተሳትፎ የሚደረገው 1 ዓመት ከ7 ወር ነው የቀረው እና ጠቅላይ ሚኒስትር አብይ አህመድ ደግሞ የፖለቲካ ፓርቲዎች የሽግግር መንግስት ሲጠይቁ ከሽግግር ይልቅ ለምርጫ ተዘጋጁ ያሉ ነው። ለምርጫ ስትዘጋጁ ደግሞ አንዳንድ የፖለቲካ ምሁራን እንደሚሉት ባለው ህገ መንግስት ነው ለምርጫ የምትቀርቡት። ይህን እንዴት ይመለከቱታል አቶ አንዳርጋቸው?
ህገ መንግስቱ ብዙ ችግሮች ያሉበት እንዲሁም ከምርጫ ጋር በተያያዘ የሚያመጣው ነገር የለም። ትልቁ ቁም ነገር ከምርጫ ጋር የተያዘ ችግር እንደሚፈጥሩ ነገሮች በሀገሪቷ ውስጥ ያለው የፍትህ ስርዓት በተመለከተ ነው። የፍትህ ስርዓት ለአንድ ፓርቲ ወገንተኛ ሆኖ ኢህአዴግ ለሚባል ድርጅት ወገንተኛ ሆኖ በጣም የሚገርም ፍርደ ገምድል ፍርድ የሚፈረድበት ነው የነበረው። ሌላው ከምርጫ ጋር ተያያዥነት ያለው ሀገሪቷ ውስጥ ያለው ሚዲያዎች፣ የመገናኛ ብዙሀኖች የሁሉንም ፓርቲዎች የሀሳብ አመለካከት ለሁሉም በስፋት በኩልነት ያቀርባሉ ወይ የሚል ነው። ከሚዲያ ጋር የተያያዘ ችግር ምርጫ ፎሮ የመጥፎ ሊያደርገው ይችላል። ተመሳሳይ ሌላ ትልቁ ቆም ነገር የምርጫ ቦርድ ነው። ገለልተኛ ያልሆነ 2005 ምርጫ ላይ የነበረው አይነት ወያኔ አደጋ አባላት የተሞላ የምርጫ ቦርድ ምርጫ እንዲጭበረበር በተወያኖች በተሸነፉበት ቦታዎች ሁሉ አልተሸነፉም የሚል ተጭበርብሮ ተሸንፈዋል ብሎ እንደገና ምርጫ እንዲደረግ ያዘዝ አይነት ምርጫ ቦርድ ከሆነ ምርጫው ፍትሃዊና ሰላማዊ የመሆኑን ችግር አባብሰዋል። ስለዚህ በተለይ እነዚህ ሶስት ቁልፍ ተቋማት ላይ የሚሰራ ነጻ ማድረግ ነው። ምርጫ ቦርዱንም ገለልተኛ ሆኑ ሰዎች ያሉበት ፓርቲዎች የተስማሙበት አንድ ምርጫ ቦርድ የማቆም ነው። ሚዲያውንም ገለልተኛ የሆኑ ሰዎች የተሞሉበት አንድ ቦርድ አቁሞ ስራውን በነጻነት እንዲያከናውን የማድረግ ጉዳይ ነው። በፍርድ ቤት ያለው ጉዳይ ከነዚህ ወሰብሰብ ይላል። ምክንያቱም አንድ አመት ከሰባት ወር ዳኛ ማምረት አይቻልም። ይህንን ችግር ለመወጣት ከምርጫ ጋር በተለይ ለተያያዙ ማናቸውም ውዝግቦች ራሱን የቻለ ከፍርድ ቤቶች ውጭ የሆነ ዳኝነትን የሚመለከት ከውጭም ሀገር ያሉ የኢትዮጵያ ከፍተኛ የዳኝነት ችሎታ ያላቸውም ሰዎች ይሁኑ ሀገር ውስጥም ያሉ ያልተበከሉ ዳኞች ያሉበት ኮሚሽን በጋራ ተቋቁሞ ከምርጫ ጋር የሚነሱ ክርክሮችን፣ ውዝግቦችን ወደ እሱ በመግፋት ማቃለል ይቻላል። ሌላው ትልቁ የሆነ ምርጫን ችግር ላይ የሚጥለው ወታደራዊ ተቋሙ ፖሊሱና ደህንነቱ ነው። ይሄ በአጭር ጊዜ ውስጥ በአንድ አመት ሰባት ወር አይደለም፣ በአስር አመትም ነጻና ገለልተኛ ማድረግ እንደማይቻል ከተለያዩ ሀገሮች ተሞክሮ እያየ ነው። አሁን እኛ ድሮ ቀለል ያለ አመለካከት ነበረን። እሱ ላይ የሚሰራ ስራ ኮሚሽን ተቋቁሞለት በሂደት ወደዛ የሚሄድ የማድረግ ጉዳይ እንጂ ለምርጫው በቀላሉ የሚደርስ እንዳልሆነ መገንዘብ ይኖርብናል። ስለዚህ እነዚህን ነገሮች ማስተካከል ብለናል። ምርጫውን በተመለከት ሲተካከሉ ፍትሃዊና ነጻ ምርጫ ማድረግ ይቻላል። ህገ መንግስት ውስጥ ያሉት የማንፈልጋቸው ነገሮች ካሉ እነዚህ ነገሮች አብዛኛው ህዝብ ድምፅ ሲሰጠን እና እነዚህን ነገሮች ከህግ እናወጣለን ወይም ሰርዛለን የሚለውን ነገር በድምፅ እስካጸደቀው ድረስ፣ ምክንያቱም ምርጫ ማኒፌስቶ ውስጥ የማትፈልጊያቸውን ህጎች ለመሰረዝ የሚያስችል የህዝብ ድምፅ እንዲሰጥሽ ጥያቄ ሁሉ ማቅረብ ይኖርብሻል። ያንን ካደረግሽ በተሰጠው ድምፅ አማካኝነት ህጉ በሚያዘው አማካኝነት በህገ መንግስቱ ያሉትን የተወሰኑ ህዝብ አዎ ይሰረዝ ያላቸውን ነገሮች ወደ መሰረዝ መሄድ ትችላለች። ያለው ግን ህገ መንግስቱ እስኪስተካከል እስኪሻሻል ተብሎ ምርጫ የሚራዘምበት ሁኔታ ይህን ያህል አስፈላጊ ነው ብዬ አላምንም። ያለው
አቶ አንዳርጋቸው ጽጌ፣ የአድማጮችን ሰዓት እየተሻማዊ ነው። ነገር ግን እንደው አንድ የመጨረሻ ጥያቄ እዚህ ላይ በአጭር ጊዜ በአመት ከስድስት ወር ውስጥ እነኝን ሁሉ ነገሮች ለማስተካከል ከመንደፋደፍ የሽግግር መንግስት ተመራጭ አይሆንም ለተቃዋሚ ፖለቲካ ፓርቲዎች?
ወል በሽግግር መንግስት ላይ በጣም ግልጽ የሆነ አቋም ነው ያለኝ። እንደ ድርጅትም በአሁኑ ሰዓት ላይ በኢትዮጵያ ውስጥ አለን የሚሉት ድርጅቶች ብዛት ወደ 100 የደረሰበት ሰዓት ላይ ሽግግር መንግስት ማለት ደግሞ በሽግግር መንግስት ውስጥ የሚሳተፉ ሁሉም የፖለቲካ ድርጅቶች መንግስታዊ ስልጣኖችን በተለያየ መንገድ የሚካፈሉበትን አይነት ሁኔታ የሚጠይቅ በመሆኑ እያንዳንዱ ድርጅት የዚህ ሚኒስቴር ካልሆንኩ የዚህ ሀገር አምባሳደር የኔ ሰው ካልሆነ በሚል ሙግት ውስጥ የሚጨምርና አሁን ላለንበት ሁኔታ ፈጽሞ ሊበጅ ወደማይችል ንትርክ የሚያስገባ በመሆኑ ሽግግር መንግስት አንቺ እንደምታስቢው እነዚህን ከምርጫ ጋር የተያዙ ነገሮች በማሟላት ላይ የሚሰራው ነገር አይደለም። ስልጣን ጋር በተያያዘ ሊመጣ የሚችለው በሽታ የከፋ በመሆኑ እነዚህን ያልናቸውን ምርጫ የሚያስፈልጉትን ሁኔታዎች ያለ ሽግግር መንግስት ማመቻቸቱ የተሻለ ነው አገሪቷ ካለችበት አስቸጋሪ ሁኔታ የሚል እምነት ነው ያለኝ። ስለሆኑ ቁጥራቸው አነስተኛ የሆነ ሁለት ድርጅቶች ኖሩ ከሽግግር መንግስትም አልፈው የብሔራዊ አንድነት መንግስት አቁመው ምርጫውን እንደውም 5 አመት ሊያራዝሙ ቢችሉ እንደውም ለሀገሪቷ ይበጃል የሚል እምነት ነው ያለኝ። እንኳን ተቃዋሚ ሳይሆን በፉክክር መልኩም ለሚሄድ ፖለቲካ ገና ያልደረሰች አገር ናት። አገር የማዳን የማረጋጋት መሰረታዊ የሆኑ ከስራ አጥነት ጋራ ሌሎች የሚኮኑ ችግሯን በተወሰነ ደረጃ ካበሰች በኋላ ወደ ምርጫ ብትሄድ የተሻለ ነው የሚል እምነት አለን። ግን የኛ ድርጅት እምነት የሁሉም ድርጅቶች እምነት ሊሆን ስለማይችል የተሻለ መጠን ምርጫው ፍትሃዊ እንዲሆን በሚያደርገው ስራ ላይ ተሳታፊ ሆነን ወደ ምርጫ የሚመጣ ነገር ካለ ከጸደቀ ፓርቲ መሆናችን ድርጅቱ ወደዛ ይሄዳል። እርግጠኛ ነኝ በአንድ አመት ከሰባት ወር ብቻ ላይ የሚያቆም አይመስለኝም። ገዢ ፓርቲም የተረዳው አለ ይመስለኛል። ሊራዘም የሚችል ግምት አለኝ ያለው ብዙም ጊዜ ባይሆን ማለት ነው።
መልካም። የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ፣ ወደ ቀጣይ ጥያቄዎች እንሄዳለን። ይህም ጥያቄ በርካታ ሰዎች የጠየቁት ነው። ስለ ግንቦት ሰባት ተዋጊዎች ሰራዊት ነው። አሰማውታለሁ አንድ ሁለቱን።
ጤና ይስጥልኝ ቪኦኤ። ኢሳያስ ታደሰ እባላለሁ። ከዚህ ከዲሲ አካባቢ ነው የምደውለው። የአርበኞች ግንቦት ሰባት አመራሮች ወደ አዲስ አበባ ገብተው ትግላቸውን ለመጀመር እየተዘጋጁ መሆኑን ሰምተናል። እንግዲህ ከዚህ በፊት አርበኞች ግንቦት ሰባት የትጥቅ ትግል ውስጥ የነበረ ድርጅት ነው። ሆነ ወታደሮች ነበሯቸው ብዬ ያስባለሁ። ቸውም አሉንም ያሉ አሉ። ከዚህም በፊት በእርግጥ የት ምን እያደረጉ እንደነበሩ በአጠቃላይ ምንም አይነት መስረጃ ትሰጡን አልነበረም በእርግጥ። ነገር ግን አሁን እነዚህን ግለሰቦች ወዴት ነው የምታደርጓቸው? አሁንስ በምን ሁኔታ ላይ ነው ያሉት? ነገስ በምን ሁኔታ ላይ ነው የሚቀጥሉት? ወደ ሀገራቸው ገብተዋል ወይስ ይገባሉ?